let's go on about, since we touched Eritrea, how about we talk about the human right in Eritrea?
Because the referendum, they were asking for a referendum, and they said they would present three choices: independence, federation with Ethiopia, or unity with Ethiopia. But they said liberation or slavery. So the people had no choice, and they did not do it in a free way because they were controlled by the EPLF at the time, PFDG, which is now it's called. It's a one-man, it's a one-party dictatorship, one-movement dictatorship, with one man, Isaias Afwerki, holding the reins of power. And he has, as the Eritreans themselves now admit or say, it has been a very repressive and bloody dictatorship to which they have been subjected. So they went from bad to worse, as most Ethiopians have been doing up to now. So the regime's repressive rule has been exposed to the world at large, or by the world at large, all over. Of course, now nobody talks about those things because Isaias Afwerki has aligned himself with the Saudis, United Arab Emirates, and supports their war against Yemen. So he's a friend now, a friend and an ally. So they will not be emphasizing on exposing him, exposing his rule, because nothing has changed in Eritrea. He has arrested most of his comrades. There is no freedom of the press, there is no constitution, there is no rule of law.
If Meles now is alive today, will he still be in power in EPRDF?
Yeah, what will stop him? They took him away very, very late, actually, in my point of view. But he passed away, that's good. But the TPLF, as an organization, is still there. Still behind the new, so-called new people in power in Addis Ababa, are also allied to them, in a way. They want to dominate. This is a ethnic musical chair, you know. The Tigrayans were supreme, that is the TPLF, have been a little bit sidelined because of American pressure, because they pushed them, because otherwise if they continued, the people's struggle was going to, popular struggle was going to overthrow the whole system, the whole regime, and they didn't know what would come after that. So they stopped the struggle. Otherwise, Meles would have continued in power, and they are still there. The TPLF is still there. They are in some of them are in Tigray, some of them are in Addis even. So it's not a matter of the popular struggle that was waged for in unity by the people, united the people, caused a change in the situation. That would have overthrown him also. That would have sent him into chaos also, but he was also decisive and very ruthless, so he could have stayed like Isaias, crushing everybody, denying freedom of any kind of freedom to the people, and having the support of the West because he was serving them.
10 years ago, your members, EPRP members, formed a faction, and they believed by the EPRDF's regime, and they said they want to go back in Ethiopia and struggle over there. Whereas you guys stayed and didn't want to involve on that kind of thought. So what can you say about the faction? Is the faction is alive today?
Are sort of natural. They happen for various different reasons. Because we are part of a society and the contradictions are there. The society moves ahead with contradictions. So differences in ideas sometimes cannot be resolved by talks and criticism. So they splits occur. Back in the days of the Derg, that happened because two leaders of the organization said we should support, accept the Derg, Mengistu Haile Mariam, and work with it. And the major said no, we cannot work with this regime. This is a very repressive dictatorial regime. It has nothing of any democratic redeeming quality, so we cannot accept it. And so they, when the majority rejected their idea, they split and formed a faction. That was the first appearance of a faction in our organization. The latest ones also said, let us, I think 10, 12 years ago, they said they wanted to go to ask legality from Melles Zenawi, accept his constitution, accept his rule, and work. That's what they thought, that they could work with the TPLF. And so they presented their ideas to the whole organization. The whole organization discussed it and rejected it. And that's the democratic process we follow. The majority decides, the majority then, after the majority decides, everybody has to respect that. But then they split and they formed a faction. What was bad about this particular group was that they took the name of the EPRP. The others never took our name, never tried to steal our name. This one stole our identity. They called themselves EPRP Democratic, EPRP United, and you know they were the same little handful of people frustrated, maybe because the struggle took long. And they formed this thing, and they were just sitting here like this, doing nothing. And we continued the struggle. And when these new ones were put in power, they were told by their mentors and guardians that they should not, EPRP should not be allowed to involve in any transitional process. It can hijack the process. EPRP has a stand against imperialism, be it in Ethiopia or in the Horn of Africa or in Africa in general, so it's a very inimical force, it's our enemy, don't involve it, etc. So that order they accepted. But then again, they wanted to tell the people that even the EPRP has accepted and joined. So they pulled out this remnant and isolated elements, factionalists. They gave them the name, they accepted the name EPRP, and they invited them to a dispute, to nothing. They are there, I think a handful of them, but using our name and our banner.
Identity, okay.
Yeah. They know that they are not EPRP. The regime is just using them for its own purpose, and others are echoed this and this. Even the EPRP has gone in, which is not to have become legal. We are there, but we have been illegal. We have continued the clandestine work up to now, and that's how it is.
Okay.
So after Melles Zenawi passed away, Haile Mariam Desalegn came to power, and then Abiy Ahmed followed because Haile Mariam Desalegn resigned. Can you compare Abiy Ahmed with Melles Zenawi? And before that, can you go over the way Abiy Ahmed came to power after the resignation of Prime Minister Haile Mariam Desalegn?
There was a struggle. The TPLF ruled by dividing the people, especially the majority people the majority ethnic groups like the Oromos and the Amaras, the Somalis and the Oromos, you know, dividing and so that people could not unite to struggle against the regime. But this idea was defeated 4 or 5 years ago, and people started to struggle in both in the Amara, Oromo areas and all this, and they start to unite against the TPLF, focused. And this was going to be a very successful struggle. The TPLF was not able to control it. And so the West, especially America, intervened. Ambassador Yamamoto was becoming almost a tourist in that area, daily tourist, going to Addis, going to Asmara, going to Dubai, and concocting all these things. And in the end, they said the TPLF cannot hold it. TPLF is going down, it's going to fall, and maybe a very nationalist Ethiopian thing can come out of the whole process. So they said it has to be stopped. The popular struggle has to be stopped. And then they put a lot of pressure on the TPLF, as they admitted themselves, the leaders admitted, and so that they can let go and accept the coming to power of the Oromo faction within the APRDF. And so they had a long list of names with which they started to study the whole process. And a lot of meetings were held in Washington D.C., State Department, CIA, AFI Command, Pentagon, and all these so-called specialists and experts on Ethiopia. And they picked up this, the one who is now the Prime Minister, saying he's more fit and he can qualify to dupe the people to stop the struggle. And that was it. Other Hailemariam coming to power, he didn't come to power. He was elected and put there by Meles before. And the TPLF, because they could not agree among themselves after the death of Meles, they were divided. This one had no power, nothing to do with anything. They just put him there as a figurehead, and they ruled behind him. They ruled the whole thing. The TPLF was in power even when Hailemariam was there. He was forced to resign, told to go, finished, to leave the place to the new one. And all this was done in the by foreign powers, by America, and then by Saudi and the Emirates, the accord with Eritrea, peace accord, etc., which is very flawed. Has not involved the people, has not involved really any real issues as such, except the propaganda thing, and which helped EPLF, the dictatorship, which was isolated, which was boycotted, and which had a lot of measures against it, all were lifted, and he came in from the cold, as gained from that, the Ethiopian people nothing. Ethiopia and Eritrean peace, actually nothing. It will not endure. We can say this for sure. It will not endure unless a real democratic government comes to these countries. We have always persisted in saying peace in the Horn of Africa countries can come only through championing and advocating democracy in all these regimes. You cannot have peace with Omar al-Bashir, Isaias, and Meles together, dictators ruling over these countries. There can be no peace. That's what we said. We must have a global view. And then it must be an independent view, an African view, which keeps the interests of the Ethiopian people, which forwards the interests of the Sudanese people, the Eritrean people, the Somalis, the Kenyans, and not the interests of the Western powers. So this is where we differ with them. Where we are really pan-Africanist and nationalist in essence.
Okay, APRP continued their position since Abiy Ahmed came to power, and you've been mentioning in your radio Fenota Democracy for the past 18 months since he came to power, saying that there's no difference between Meles Zenawi, Hailemariam Desalegn, including the Derg regime, Mengistu Hailemariam. So how do you end up concluding before you saw the way he was ruling?
No, because you said, you know, the process, we relied on the struggle of the people, and the struggle of the people was demanding democracy and the downfall of the TPLF-EPRDF regime as a whole. Now this was a demand of the people, which we supported also, which we stood for and fought for. Now this thing came in as a stopgap solution. It's like the Sudanese, for example. The Sudanese are better in that sense, in the fact that they were not stopped. They continue the struggle up to now. What the outcome we'll see. But the military tried to stop them. Came, overthrew Bashir, pushed out by Shia, which was the demand of the people also, actually. But then they wanted to continue the system by substituting themselves for Omar al-Bashir. And the people said no. What happened in Ethiopia was that there was a popular struggle which undergirded the whole system, the whole conception of Ethiopia, and which was deemed to be contrary to the Western interest in that region, which is, that was their conclusion. And then they have their conclusion about Ethiopian nationalist forces who want the interest of Ethiopia, who advance the interest of Ethiopia. They call them chauvinists. They call them Amara supremacists. Because they equate the demand for an independent nationalist Ethiopian political reality, they consider it a threat to their imperial interest in the region. That's what, to put it bluntly. So any organization that pushes that idea, that stands for that idea, for an independent sovereign Ethiopia is also anathema to them. They cannot accept. They say they are anti-American, they are anti-West, they are communists, they are things of that sort, you know, which we have been used to, you know, for the last century or so in Africa especially. So we knew about it because the role of the new elements were not new. The prime minister designate, who is now in Addis, was 27 years, an active member of the TPLF and NDPRDF. He was a member of the Oromo Nationalist, Ethnic Nationalist organization called OPDO.
Did you say 27 years?
Yeah.
Oh, okay.
Yeah. He was a member of that organization. He was not a member of any pan-Ethiopian or all-encompassing Ethiopian movements. No, he was an Oromo Nationalist within the Oromo OPDO. Within the TPLF and the PRDF, he was an official, he was a central committee member, and then he was a guy who was specialized, trained here by the National Security Agency of America to do IT intelligence work, blocking radios, interfering in computer and internet activities. That was his job. He was deputy in charge of INSA, the intelligence as organizations have set up and continued. And he did this very effectively and loyally till he was picked up and put in power. So we didn't need any foresight or any, we are not being prophets when we said he's the continuation of the thing. And the other main important thing is that we said, okay, let us have a transitional government. Let us have a transitional process involving again, the whole ethnic groups, different political organizations representing the society, Ethiopian society in its diversity. And let us get rid of the constitution which was set up by the ethnic federalism, which is the base of the ethnic federalism that ruined Ethiopia. So he said, from the beginning he said, there will be no transition. I'm the one who's going to transition from one place to another. Which was very arrogant and stupid, but that was their intention, because a real transition will make a real Ethiopian government, democratic government, a reality, which was not accepted by the powers that be. So from the beginning we knew that was not the case. And then, but there was a vast PR movement orchestrated by the foreigners, to present him as a reformist, new dynamic leadership, a new dynamic setup. Nothing changed. For example, political prisoners, release of political prisoners. He did release not even a quarter of the political prisoners existing in Ethiopia even now. But they covered for it. He released all prisoners. He brought in banned parties. He brought in parties, ethnic groups, that were linked to either the West itself or to his interest as an Oromo nationalist, as a narrow nationalist. That's what he did. He did not remove all the anti-democratic decrees set up there by Meles, including the so-called law on terror, against terror, the Charities Act, which controls NGOs, activists of NGOs, and press freedom. All these things did not happen, but a lot of PR was, public relations was done all over the world, as if in Ethiopia this is a big change that has come. It's a relatively, window dressing is done, paint over the walls, but in reality the foundation is still the same. The same system is continuing, and we are seeing it now.
የቃለ መልልሱ ክፍል አንድ በዚሁ ይጠናቀቃል።
አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፋና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 57ን አስተምተን የዛሬ ጠቅላላ ዝግጅታችን ፍጻሜ ይሆናል። ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 17 ጀማሉ ቀደም እስረኞችን ጠይቆ እንደተረዳው የሞት ፍርድ የተፈረደባቸው ሰዎች እዚህ ግቢ ባንዱ ስፍራ እንደሚገድሏቸው ነው። በግድ አንዳንዶቹ ለጥንቃቄ ሲባል ከግቢው አውጥተው ይረሽኗቸዋል። እሱም ግን ለምንድን ነው ከግቢ ያወጡት? ጀማሉ ይናገራል። እኔን የጠሩኝ በስህተት እንደሆነ ተነገራቸው። ሌላ ሞት የተፈረደበት ሰው አለ። የውሳኔው ደብዳቤ የመጣው ለሱ ነው። እዚያ ግቢ ውስጥ ያሉ አንዳንድ አለቆች ለኔ ጥሩ አመለካከት ስለሌላቸው ቶሎ እንድገደል ስለሚፈልጉ እነሱ የፈጠሩት ችግር እንደሆነ ሰምቻለሁ። ከተማ ውስጥ በወቅቱ ከኢህአፓ ጋር በተያያዘ ቀን በቀን ሰው ስለሚገደል እኔን ቢረሽኑ በስህተት ተብሎ ይታለፋል እንጂ ገዳዮቹን ማንም አይጠይቃቸውም ነበር። ምክንያቱም ሞት የተፈረደብኝ ሰው ነኝ። ቀን ነው የምጠብቀው። በነጋታው የደህንነት ሰዎች መጥተው የተለመደ ጥያቄያቸውን አነሱብኝ። ስለ አብርሃም አትነግረንም የሚል ፍጥጫቸውን ጀመሩ። አንድ ነገር በሐሳቤ መጣብኝ። ትናንትና ከግቢ አውጥተው ሊገልብኝ የወሰዱኝ በስህተት አይመስለኝም። ሆን ተብሎ የታቀደ ነገር ነው። ሞት የተፈረደበትን ሰው በስም ስህተት ነው የወሰደው የሚለው ነገር አሳማኝ አይደለም። በዚያ መንገድ ሲወስዱኝ ፍራቻ ያድርብኝና በነጋታው እነዚህ ሰዎች ስለ አብርሃም መጥተው ሲጠይቁኝ ሁሉንም ነገር ዘርዝሬ እንድነግራቸው ነው። ደግሞ የወሰዱኝ ሰዎች ሲከራከሩ አንደኛው እሱ የሚገደለው ነገ ነው ብሎ ሲናገር ነገ እነዚህ የደህንነት ሰዎች እንደሚመጡ የታቀደ ነገር ነው። ወደ ግቢ ከተመለስኩ በኋላ ሐላፊው ነገሩ በስተት የተፈጸመ ነገር ስለሆነ ለማንም እንዳታወራ ወሬ ከተሰማ ካንተራስ አንወርድም ብሎ አስጠነቀቀኝ። ዛሬ ሞትን ባመልጥም ነገር አይቀርልኝም ብዬ ማሰብ ጀመርኩ። ምሳዬንም ሳልበላ ፍዝዝ ብዬ ቁጭ አልኩ። በርጀ ለጉዳይ ሲፈልገኝ ስላጣኝ ግራ ተጋብቶ በነበረበት ሰዓት አገኘኝ። የት ነበር? እዚሁ ነበርኩ። እዚህ ግቢ ውስጥ ሁሉም ቦታ ፈልጌ የለህም ነበርኩ። እየዋሸኸኝ ነው። እሺ አሁን ለምን ፈለግከኝ? የነበርክበትን ንገረኝ። ምን ያደርግልሃል? ጠሩ እንዴ? ማለቴ ተወሰነብህ? ስለዚህ ጉዳይ ባናወራ ጥሩ ነው። ደረጀ እውነቱን እስክነግረው ሊለቀኝ አልቻለም። የተፈጠረውን ካወራሁለት ደግሞ ሌሎች ጋር ይደርሳል። ያስጠነቀቀኝ ክፍል ደግሞ ይህንን ተሰሙ ተጨማሪ ውዝግብ ውስጥ ልገባ እችላለሁ ወይም ውሳኔውን ተግባራዊ ያደርጉና ይጠየቁ ሊያመልጥ ሲል ተገደለ ብለው ሪፖርት ያደርጋሉ። እውነት ይሁን አይሁን ባላጣራም ከዚህ በፊት አንድ የእድሜ ልክ ፍርደኛ ከጥበቃ ጋር ተጣልቶ ተኩሶ መታውና ሊያመልጥ ሲል ተገደለ በሚል ሪፖርት መደረጉን ሰምቻለሁ። እኔም ሌላ ጭቅጭቅ ውስጥ ከመግባት ማስጠንቀቂያውን አክብሬ መቆየት ነው። ደረጀ መጠየቁን አልተወም። በጣም ተደናግጠሃል፣ የሆነ ነገር ተፈጥሯል አለኝ። ችግር አለ። ምን አይነት ችግር? አይ መናገር አልፈልግም። ለምንድን ነው የማትናገረው? ሚስጥር ነው። አንተ እኮ ሞት የተፈረደብህ ነህ እና የሞት ፍርደኛ ሚስጥር መያዝ አይጠበቅበትም። አሁን ያልከውን አልቀበልም። አትነግረኝም? አዎ አልነግረህም። ለግቢው ሰው ላወራ ነው። ምን ብለህ? የጀማሉ የውሳኔ ደብዳቤ መጥቷል ብዬ። አታደርገውም። ላደርገው ነው። ድጋሚ እንዳይገሉ ነው የምትደብቀኝ? ደረጀ ቢወተውተኝም ሳልነግረው ቀረው። ከሳምንት በኋላ ሁኔታውን አይቼ ለሱ ብቻ እንደምነግረው ቃል ገባሁለት። ከሰዓት የተደረገው ጨዋታ ጭቅጭቅ የበዛበት ነበር። ተጫዋቾቹ ምን እንደነካቸው አላውቅም። ሲከራከሩኝና ሲያዋክቡኝ ነበር። በዚህ ሁኔታ ውድድሩ መካሄዱ ለኔ ጥሩ ነበር። የዛሬውን ጠለፋና የነገን የሞት ቀጠሮ የምረሳበት ሁኔታ ነበር። ስፖርት ለኔ ሐሳቤን የምታገልበት ነው። ዛሬ በተደረገው ጨዋታ እንኳ ከውድድሩ በኋላ በሰጠኋቸው ውሳኔዎች ከሰዎች ጋር ስከራከር ነበር። ይህ ሁኔታ የኔ የመኖር ተስፋን እያስቀጠለ ነው። የሚከራከሩኝ ሰዎች አላወቁም እንጂ ጠዋት ተጠርቼ ለጥቂት ነው ሞትን አምልጬ የመጣሁት። ሆኖም ስንት ጊዜ ማምለጥ እንደምችል እንኳ አላውቀውም። ሞት ከተፈረደብኝ በኋላ የማያቸው አንዳንድ ነገሮች ይገርሙኝ ነበር። ኮሚቴ ምርጫ ሲደረግ ተመርጬ ጣሉኝ። ምክንያታቸው ጀማሉን ዛሬ ብንመርጠው ነገ ተጠርቶ ሊገደል ይችላል፣ ከኛ ጋር የማይቀጥል ሰው መምረጥ የለብንም ሲሉ ሰማው። ሌላ በጣም የገረመኝ 20 የምንሆን ሰዎች ገንዘብ እናስቀምጥ ነበር፣ እንደ ቁም ማለት ነው፣ በወር 5 ብር። ገንዘቡ መቀመጥ የተጀመረው የኔ የፍርድ ውሳኔ ከመሰማቱ ከሁለት ሳምንት በፊት ነበር። ከዚያ በኋላ ምንም የተሰማ ነገር አልነበረም። ውሳኔው ከተላለፈብኝ ከሳምንት በኋላ ሁለተኛው ዕጣ ለኔ ደረሰኝ። ሆኖም ሊሰጡኝ ፈቃደኛ አልሆኑ። ገንዘብ ያዡ ጋር ሄድኩና ለኔ ነው አይደለም የደረሰው አልኩት። አዎ። ታዲያ ገንዘቡን ስጠኛ። አልሰጥህም። ለምን? ኮሚቴው እንዳይሰጠው ብሏል። ምክንያቱስ? ነገ ብትጠራስ? ምን ማለት ነው? የውሳኔው ደብዳቤ ይመጣል። መጀመሪያ ለምን አስገባችሁኝ? ይህ ይመጣል ብለን አልጠበቅንም። በቃ እስካሁን ያዋጣሁትን ገንዘቤን ስጡኝ። ሂድና እጣ የወጣላቸውን ጠይቅ። ብሩን እኮ ለእናንተ ነው የሰጠሁት። እኛ ጋር የተቀመጠ ብር የለም። ታዲያ አሁን ምንድን ነው ማድረግ የሚቻለው? ኮሚቴው የወሰነውን ልንገርህ። ምን አሉ? መቀጠል ከፈለገ መጨረሻ ይውሰድ ተብሏል። ይህ ነው ውሳኔው? አዎ። እጣም ውስጥ የለሁበትም? ካንተ ውጭ ያሉት ብቻ ናቸው ወጣ የሚወጣላቸው። የሰዎቹ ሳኔ አላስገረመኝ። ይወጣልኝ የነጻ ቢተጥኝ ነገ ተቀርጬ ብገደል ማን ነው ክፍያውን የሚፈጽመው? ነገሩ አሳማኝ ቢሆንም እነኚህ ሰዎች በቅርጽ እንደምገደል እየገመቱ ነው። ውሳኔያቸውን ተቀበልኩ። ከሶስት ሳምንት በኋላ ከቁፍተኞቹ መሃል አንድ ሰው ተጠርቶ ሳይመለስ ቀረ። በኋላ እንደሰማሁት ሌላ እስር ቤት ቀይረውታል ይባላል እንጂ እንደገደሉት ነው የሚነገረው። ሌላ አንድ የማስታውሰው ነገር ገንዘብ የተበደርኩት ልጅ ከቀናት በኋላ መጣ። ብሩን እንድትሰጠኝ ፈልጌ ነው አለኝ። የለኝም። ሰሞኑን እሰጥሃለሁ ብለኸኛል ነበረ? አላገኘሁም። እሺ መቼ ትሰጠኛለህ? ሳገኝ። ቢጠሩስ? ማ? ሰዎቹ? ምን አድርጌ? ስቀልድ ነው ሲመቼ ትሰጠኛለህ? እኔም ሳገኝ ቶሎ እሰጥሃለሁ። እንዲያውም ትቼዋለሁ። ምን ማለትህ ነው? ግማሹን ብቻ ክፈለኝ። ሳገኝ ሁሉንም እሰጥሃለሁ። ልጁ ቢጠሩህስ ብሎ ከተናገረኝ በኋላ ነገሩ ስለጸጸተው ግማሹን ገንዘብ ምህረት እንዳደረገልኝ እየነገረኝ ነው። እኔም ራሴ ገንዘብ ያበደርኳቸው ሰዎች ነገ ዛሬ እያሉኝ መልስ ሲሰጡኝ፣ አንድ ሰው ግን ምን አስቸኮለህ ብሎ መለሰልኝ። በዚህ ትርጓሜ ላይ ብዙ ተከራከርን። ምን አስቸኮለህ የሚለው አባባል ሳልሰጥህ እንዳትጠራ ነው የሚል ትርጓሜ የያዘ ነው። ሁኔታው አበዳሪ ወይም ተበዳሪ ይሞታል የሚለውን ነገር አስታወሰኝ። ከኔ የሞት ውሳኔ በኋላ በአነጋገር ጉዳይ ብቻ በሚነሳው ነገር ብዙ ክርክር ይነሳ ነበር። ሶስት ጉዳዮችን አስታውሳለሁ። በተለይ ሁለቱ ትዝ ይሉኛል። እድሜ ልክና ሞት ናቸው። በእነዚህ ፍርዶች መካከል ያለው ልዩነት ውዝግብ አስነስቶ ነበር። እድሜ ልክ ከሞት አይሻልም፣ ሞት ግን ከእድሜ ልክ ይቀድማል። አንዳንድ ጊዜ ሞት የተፈረደበት ሰው ሳይጸናበት ይቀርና እድሜ ልክ ከተፈረደበት ቀድሞ ሊለቀቅ ይችላል። ሁሉም ነገሮች አከራካሪ ነበሩ። ቸርችል ውስጥ ክርክር ያለው ጉዳይ የሚያስነሱ የታወቁ ሰዎች ነበሩ። እነዚህ ግለሰቦች ለግቢው ሕይወት ናቸው። እነሱ በሚያነሱት የመከራከሪያ ሐሳብ በብዛት ግጭት ይደረግበታል፣ እዚያውም በዚህ ያልፋል። ቀኑ የሚገፋውም በእንዲህ አይነት ሁኔታ ነው። ግቢው ውስጥ እንደኔ ሞት የተፈረደበት ሰው ነበር። አልፎ አልፎ ስንገናኝ እናወራለን። አብረን ሲያዩን ጥንድ ሞት ይሉን ነበር። ከስድስት ዓመት በፊት ሞት ተፈርዶበት የነበረ ሰው የጻፈውን ማስታወሻ ሰጡኝ። ከተፈረደበት ከሶስት ወር በኋላ ነው የተገደለው። ማስታወሻው የሞተ ሰው ካልሞተ ሰው ጋር ያለው ግንኙነት የሚል ነው። ጽሑፉ እውነታና ፍልስፍና ያለው ነው። ወረቀቱን ባነበውም አልተመቸኝም። ስለ ሞት በጥልቀት እንድታስብ የሚያደርግ ነው። እኔ የምፈልገው ነገር ክርክርና ጭቅጭቅ ነው። ምክንያቱም እንዲህ አይነት ነገር ሐሳቤን በደንብ ይይዝልኛል። በተለይ እግር ኳስ ዋናው ቀን ማራዘሚያዬ ነው። ቸርችሌ በቆየሁባቸው ጊዜ በተለያየ ወቅት እየጠሩ ሲያናግሩኝ አንዳንዶቹ ጥያቄ መቋጫም የሌለው ነበር። በአብርሃም ጉዳይ የደህንነቶቹ ሰዎች ብዙ እየተመላለሱ ከጠየቁኝ በኋላ ቀጣዩ ሰው ደግሞ ከገንዘብ ጋር በተያያዘ ያልተቋጨ ጥያቄ ነበረው። ይህ ሰው ግቢ ውስጥ አስፈቅዶ ነው የሚገባው። ከእኔ ጉዳይ ጋር ምንም የሚያያይዘው ነገር ባይኖርም ደጋግሞ መጥቶ ጠይቆኛል። ደህንነት ውስጥ የሚሰራ ሰው እንደሆነ ገምታለሁ። ስሙን አላውቀውም፣ ነገር ግን ተልኮ እንደመጣ ነው የሚነግረኝ። ሁለተኛው ግንኙነታችን ነው ጥያቄውን ያነሳው። አንተ ጋር ብር አለ አይደል አለኝ። የምን ብር? የወሰድከው? ከየት? ከሻሸመኔ ባንክ? የኔ አይደለም የማን ነው የድርጅቱ የኛፋ እንደዚያ ማለት ትችላለህ የት ነው ታዲያ አስቀመጥከው እኔ ጋ ብር የለም የት ሄደ ተላልፏል 200 ሺህ ብር እንዳስቀመጥክ እናውቃለን ገንዘብ እኔ ጋ የለም ላንተ የሚጠቅም ሐሳብ ልንገርህ ምን አይነት ሐሳብ ከ200 ሺህ ግማሹ ላምጣና ከዚህ ትወጣለህ እኔ ጋ ብር የለም ይሄን እድል አትዝጋ ሳይኖረኝ ምንም ልልህ አልችልም ሰውየው አሰልቺ በሆነ መልኩ ያስጠራኝ ያስቸግረኝ ነበር ብዙ ከተመላለሰ በኋላ ተስፋ ቆርጦ ቀረ በመጨረሻ የነገረኝ ነገር ቢኖር በዚህ መልክ የተጠየቁ ሰዎች ትንሽ ሰጥተው ሕይወታቸውን ያተርፋሉ አንተ ግን በሕይወት ላይ ጨክነሃል ምናልባትም ያስቀመጥከው ነገር ላይኖር ይችላል ብሎኝ ነበር ይኖረኝ እሰጠው ነበር ምክንያቱም ከሞት እገላገላለሁ በ1970ዎቹ መጀመሪያ ላይ የደህንነት ሰውና እስረኛው ድርድር ይዘዋል ኮሎኔል መንግስቱን ሊገሉ ያቀዱ ሰዎች ማንነት ሊደረስባቸው አልቻለም ቁልፉ ያለው የት እንደሆነ እየተረዱ መጥተዋል ቁልፍ የተባለው ሰው የታሰበውን ለማስቆም ሊቸገር ይችላል ግን ግድያውን ለማስቆም ከሱ የተሻለ አማራጭ እንደሌለ ገብቷቸዋል ስለዚህ ሁለቱም የማይገዳደሩበትን አማራጭ መፈለግ ነው እስረኛው ደግሞ ምንም እንደማያውቅ እየነገራቸው ነው ጉዳዩን ከአለቆቻቸው ጋር ከተነጋገሩ በኋላ ከእስረኛው ጋር መደራደር አማራጭ የሌለው ነገር ነው ለመጨረሻ ጊዜ እንድሞክር በሚል የመደራደሪያ ሐሳባቸውን ይዘው ወደ እሱ ሄዱ እስረኛው የጉዳዩ ባለቤት ባይሆንስ ኮሎኔል መንግስቱ ይገላሉ የተባሉትን ሰዎች ባያውቃቸውስ ሰዎቹን ቢያውቃቸውም አሁን ግንኙነታቸው የተቋረጠ ቢሆን ነገሩ አወዛጋቢ ነው ቢሆንም ባይሆንም መደራደር አለባቸው እስካሁን ብዙ ሞክረውት ምንም ፍንጭ ሊሰጣቸው አልቻለም ያላቸው ድል ድርድር ነው በእርጋታና በስሞና አነጋገሩት ምን ትፈልጋለህ አሉት ምንም አስቸገርከን እኮ በምን ጉዳይ በገዳዩ አላውቀውም አልኳችሁ ያንተ ግድያ ይነሳ እንዴት ለእኛ ያንተን ስፈን ምን ገዳዮቹን አላውቃቸውም ማንነታቸውን አትንገረን ግን አስቁማቸው የሚያውቁ ሰዎችን ላፈላል አንተ ራስህ ንገራቸው እስኪ ላስብበት ተስማምተሃል አይደል ዝምታ የደህንነት ሰዎቹና እስረኛው በጉዳዩ ቢስማሙም አንዱ በሌላው ላይ ጥርጣሬ አላቸው ደንቦች ተፈጻሚ ባይሆኑስ ጊዜው ካለፈ በኋላ ወይም ገዳዮቹ ሳይታሰቡ ቢያዙ ቃል የገቡትን አፍርሰው ቢገሉትስ ሟች በተገዳይ ላይ ቢፈርምስ ነገሩ አለቀለት ማለት ነው ሟችና ሟች መሃላቸው ባለው ወኪል ነው የሚነጋገሩት ሟች ከሌላው ሟች ጋር የሚያገናኛቸው ሰው ምን ያህል ታማኝ ነው ፈራሚው ከደህንነቶቹ ጋር ተነጋግሯል ወይስ ደህንነቶቹ በዘዴ ልክ ከፈራሚው ጋር እንደተነጋገረ ሆነው እስረኛው ገዳዮቹን እንዲያቆሙላቸው ሊያደርጉ ነው ይህም ቢሆን አነጋጋሪ ነው ያም ሆነ ይህ እስረኛው የቀረበለትን ድርድር መቃወም አልቻለም ይሁንም ከእርሱ ሰዎች ጋር በጓደኞቹ አማካይነት አልፎ አልፎ መልስ ይለዋወጣል ጊዜው እያለፈ ሲሄድ ድርድሩ ተግባራዊ እንደሆነ ታምኖበታል እስረኛው ከተለቀቀ በኋላ አልፎ አልፎ ከደህንነቶቹ ጋር ይገናኛል ከዚያ ድረስ ግን አንድም ቀን የገዳዮቹን ማንነት ነግሯቸው አያውቅም ድርድሩ ግድያው እንዲቆም እንጂ የሰዎቹ ማንነት ማሳወቅን የሚመለከት አልነበረም። አንድ ነገር ነበር። ከዚህ በኋላ ውጭ ያሉት ሰዎች በህይወት ይኑሩ አይኑሩ መረጃ አልነበረውም። ከብዙ ክርክር በኋላ አንድ ዕለት በጀማሉ መዝገብ የሚጠሩት ፍርደኞች ይግባኝ በጠየቁበት ችሎት ቀረቡ። ለብዙ ጊዜ ሲመላለሱ አሰልችና መቋጫ የሌለው ሙግት ነው የታየው። አንዳንድ ጊዜ ለመናፈስ እንውጣ በሚል ራሳቸውን ዘና ለማድረግ እንጂ ከዚህ ችሎት ምንም ያገኙት ነገር አልነበረም። ዋናው ስጋታቸው ደግሞ አሁን ከነበራቸው ጊዜ ላይ ጭማሪ ቅጣት እንዳይመጣባቸው ነው የፈሩት። አንደኛው ዳኛ ግን እምነት ባይጥሉበትም አንድ ተስፋ እየሰጣቸው ነው። ቀኑ ቢገፋም አትቸኩሉ፣ ጉዳዩ ቀዝቀዝ ይበል ይሏቸዋል። እነርሱም ሲወያዩ ምንድነው የሚቀዘቅዘው ይላሉ። ሰዎቹ የፍርዱን ዝርዝር ካዩ በኋላ ውሳኔው የፖለቲካ እንደሆነ አውቀውታል። ዳኛው ለነመስፍን አዝኖላቸዋል። በከተማው ያለው ፖለቲካ ቀዝቅዞ ደርግ ሁሉንም በቁጥጥሩ ስር በማድረጉ ጉዳዩ እየተረሳ ሂዷል። ነገሩ ሲረሳ ውሳኔውን ፍትሃዊ ለማድረግ ፈልገው ይመስላል። ነገሩ ቀዝቅዟል ተብሎ ቢታሰብም አንዳንድ ጊዜ ደግሞ 10ና 15 የሚሆኑ ሰዎች ተጠርተው ወስደው እንደሚገሏቸው ስለሰሙ የነርሱን ይግባኝ እንዲቋረጥ ይመኙ ነበር። እስረኞቹ ወደ ይግባኝ ሲሄዱ ነገሩን ማስታወስ ሆኖ ሞት የተፈረደበትም ሆነ 7 ዓመት የተቀጣው ወስደው ሊገሏቸው ይችላሉ። ዛሬ ግን የይግባኙ የመጨረሻ ፍርድ የሚሰጥበት ቀን ነው። በዚህ ሰሞን ግድብ ውስጥ አንዳንድ ሹክሹክታ ይሰማ ነበር። የተዘረፈው ገንዘብ ስላልተገኘ ደርግ ተበሳጭቶ እንዲገደሉ ተወስኗል። ለ7ኛ ችሎት ዳኞችም ይሄ ጉዳይ ተነግሯቸዋል በሚል እየተወራ ነው። ደርግ አያደርገውም አይባልም። እንዲህ ቢያደርግ ፍርደ ገምድል ያደርገዋል ተብሎም አይጠየቅም። በአደባባይ ያለ ፍርድ እንደሚገደል ስለሚታወቅ አሁን ግድብ ውስጥ የተወራው ነገር በ7ኛ ችሎት ሊፈጸም ይችል ይሆናል። ይሄ በመወራቱ ደግሞ ይግባኝ ባልጠየቅ ወደሚለው ሁኔታ መውሰዱ አይቀሬ ነበር። ለመጀመሪያ ጊዜ የፍርድ ውሳኔ ሲሰማ አንዳንድ ሰዎች የደርግን ባህሪ የሚያውቁ ፍርዱ ጥሩ ነው ይግባኝ እንዳትጠይቁ ብለዋቸው ነበር። ቤተሰቦቻቸው ነበሩ ይግባኙን አጽፈው ያስፈረሙት። አሁን ሁሉም ነገር ከእጃቸው ስለወጣ ሞትም ሆነ ቅጣቱ ቢጨምር በጸጋ መቀበል ነው። የመጨረሻው የይግባኙ ውሳኔ ሊነገራቸው በተቃረበ ጊዜ ዳኞቹን ሲመለከታቸው ፊታቸው ላይ ምንም የሚነበብ ነገር የለም። 3 ዓመት የተመላለሱበት ነገር ዛሬ እልባት ያገኛል። ለይግባኙ የቀረበው ጥያቄና የክስ ዝርዝር ተነበበ። የሁሉም ልብ እየነጠረ ነው። ስኖርቄ 9 ዓመት የነበረው 18 አድርገነዋል የሚል ውሳኔ ነው የሚጠብቀው። ይህ መንግስት አይታመንም። ዳኞቹ እርስ በርስ እየተንሸኳሸኩ ወደ ውሳኔው ደረሱ። ዳኛው መናገር ጀመሩ። ሰይፉ እሸቱ 7 ዓመት የነበረው ቅጣት ተቀንሶ 4 ዓመት ሆኖልሃል አሉ። እስረኞቹ አሁን የሰሙትን ማመን አልቻሉም። እየቀለዱብን ነው ወይስ ምን እያደረጉ ነው? ይሄ ጉዳይ የ7ኛ ችሎት ባህሪ አይደለም፣ ወይም የ7ኛ ችሎት የሰሙት ነገር የተሳሳተ ነበር። ሰይፉም አላመነም። ድጋሚ የተጠራውን ቁጥር መስማት ነበረበት። አሁን ዳኛው የተናገረው ቁጥር በእርግጥ እውነት ከሆነ ሰይፉ ወደ ከርቸሌ አይመለስም። ለይግባኝ 4 ዓመት ተቀነሰለትና ፍርዱ ወደ 3 ዓመት ዝቅ አለ። ይህ ከሆነ ደግሞ 3ቱን ዓመት ስለጨረሰ በነፃ ተሰናበተ ማለት ነው። አንድ ነገር አሰቡ። ደርግ ከስልጣን ለቋል እንዴ አሉ። ዳኛው ቀጠሉ። ዘለቀ አራት ዓመት ተቀንሶ በለው ዘለቀም ተለቀቀ። መስፍን ወርቄ 9 ዓመት የነበረው 4 ዓመት ተቀንሶ መሬት ሊስም ምንም አልቀረው። ጌታቸውና ሰይድም ተመስል ሁሉ ተወሰነላቸው። አንድ ሰው ቀረ፣ ጀማሉ አሊ። ምን ሊሆን እንደሚችል አልታወቀም። ጀማሉ በወህኒ ቤት ውስጥ በጥብቅ የሚታይ እስረኛ ነው። ብዙ ጊዜ ዓለም በቃኝ አሳልፏል። የእሱ ጉዳይ በቀላሉ እንደማይታይ ያምናሉ። ዳኛው ስሙን ጠሩ። ጀማሉ አሊ፣ ወደ እድሜ ልክ ተቀንሶልሃል ተባለ። በጣም ተደሰተ። ሊዘን ምንም አልቀረውም። ሌሎችም እንኳን ደስ ያለ አሉት። ከሞት ወደ ህይወት። የባንኩ ኦፕሬሽን በሻሸመኔ ከመካሄዱ በፊት ክለቦቹ ተጠናክረው ውድድሩ የሞቀና የደመቀ ነበር። በሻሸመኔ እንዲህ አይነት ጠንካራ ፉክክር ያለበት ውድድር ተካሂዶ አያውቅም። በሁለት ቡድኖች የተጀመረው ፉክክር ወደ 8 ደርሷል። ቁጥሩም እየጨመረ ሂዷል። ተጫዋቾች እንዳሸን እየፈሉ ነው። የከተማው ሰው መነጋገሪያው ስፖርት ሆኗል። ሁሉም እሁድን ይናፍቃል። በግጥሚያ ቀን እቤት የሚቀር ሰው ያለ አይመስልም። ትልቁ የሻሸመኔ ደርቢ ተስፋ ኮከብና ገሞራው ናቸው። አውራ ጎዳናና ቴሌም ጠንካራ ናቸው። ጥቁር አንበሳ የተባለው በጣሊያኖች የሚመራው ቡድንም አቅሙን በእጅጉ አጎልብቷል። ከአሳና ከአዲስ አበባም ሳይቀር ተጫዋቾችን እየገዛ አምጥቷል። የቡድኖቹ አቋም በመጠናከሩ ፉክክሩ በዚህ ከቀጠለ በሁለትና ሶስት ዓመት የሻሸመኔ እግር ኳስ ትልቅ ደረጃ ላይ ይደርሳል። ግጥሚያው ሌላ ክለቦች የሚያደርጉት ልምምድ በተመልካቹ የሚታጀር ነበር። የአሁኑ እሁድ የሐዋሳው ሐይቅና አራዳ ጎህ ቡድን የወዳጅነት ግጥሚያ አድርገዋል። ይህ ደግሞ የኢህአፓ ደርቢ ነበር። የሐዋሳ ሐይቅ ቡድን አብዛኞቹ ወጣቶች ናቸው። ሐይቅ በከተማው ትልቅ ድጋፍ አለው። ወጣቱንና ተማሪው ቡድኑን በእጅጉ ያፈቅራሉ። ብዙዎቹ የኢህአፓ አባላት ናቸው። ተመስገን ሐይቅና አራዳ ጎህ ውስጥ የሚገኙ ተጫዋቾችን በኮድ አገናኝቷቸው እንደነበር ጀማሉ ይመሰክራል። ከሐዋሳ ሐይቅ፣ ከሻሸመኔ ደግሞ ገሞራው ቡድኖች ከፍተኛ የህዝብ ድጋፍ አላቸው። ደጋፊዎቻቸው 90% ወጣቶች ናቸው። እነዚህ ቡድኖች ከሁለት ሳምንት በኋላ ሐዋሳ ላይ ጨዋታ አላቸው። ይህን ጨዋታ የመንግስት ሰዎች የኢህአፓ ግጥሚያ ብለውት ነበር። ሁለቱም በወጣቶች ስለሚደገፉ ለመንግስት ስጋት ሆነዋል። በሚቀጥለው እሁድ ገሞራውና ጥቁር አንበሳ የደርቢ ጨዋታቸውን ያደርጋሉ። ሁሉም ሰው ይህን ጨዋታ ይጠብቃል። የመክፈቻ ውድድር ነው። የከተማው ሰው እከሌ ያሸንፋል በሚል በገንዘብ ሳይቀር እየተወራረደ ነው። እከሌ ጥሩ ይጫወታል፣ እከሌ ከእንትና ይሻላል፣ እከሌ አቋሙ ወርዷል፣ እንትና ጎል ያገባል በሚል ሰው ይከራከራል። የተጫዋቾቹን ሐሳብ ግን የሚያውቅ አልነበረም። ህዝቡ ግጥሚያውን ይናፍቃል። አብዛኛው ተጫዋች ሐሳብ ደግሞ ከእሁድ ቀደም ብሎ የቅዳሜውን የቡልቻና ኦፕሬሽን ነው የሚጠብቁት። ቡልቻና ከባንኮ ከፍ ብሎ የሚገኝ የአካባቢ ስም ሲሆን ሶስቱ ሁለቱ የገንዘብ ቅብብሎች ያለፈው በዚያ አካባቢ በመሆኑ ነው። የእሁድ የደርቢ ጨዋታ ይጠበቃል። በሳምንቱ እሁድ ደግሞ የሐይቅ ቡድን ሻሸመኔ ስለሚመጣ ይሄ ግጥሚያ በእጅጉ ይናፈቃል። ከቅዳሜ በኋላ ያሉት ሁለቱ እሁዶች ትላልቅ ግጥሚያ የሚደረግባቸው ናቸው። አንዳንድ የሐይቅ ተጫዋቾች ቅዳሜ ዕለት ሻሸመኔ ታይተዋል። እንደሚባለው የገሞራውንና የጥቁር አንበሳን ጨዋታ ሊመለከቱ እንደሆነ ነው። ግን ሌሎች እንደሚሉት ለጨዋታው ሳይሆን በቅዳሜው ኦፕሬሽን አንድ ሚና ሳይኖራቸው እንዳልቀረ ነው። በኦፕሬሽኑ ላይ የተሳተፉት ብዙዎቹ ኤርጋለም አዋሳና ሻሸመኔ እንደነበር መልማሩ አርሷል። በወቅቱ እኔ አውራ ጎዳና ይጫወት የነበረ አንድ ሰው አውቅ ነበር። የተጫዋች ከአዲስ አበባ ነው የመጣው። የሚሰራው ቀጠና ነው። የወታደሮች ካምፕ ጀርባ ቤት ተከራይቶ ለብቻው ይኖር ነበር። የአዲስ ዘመን ጋዜጣ በኮንትራት ይዟል። ጋዜጣው የሚሸጠው አራዳ መኪና ተራው አካባቢ ነው። እሱ ወደ ከተማ ብዙም አይመጣም። እኔ የምማርበት ትምህርት ቤት ደግሞ እሱ ያለበት አካባቢ ነው ያለው። የተጫዋች ብዙ የኳስ ስዕሎች ስለነበሩት እነዚያን ስለሚያሳየኝ ደስ ይለኛል። ጠዋት ጠዋት ወደ ትምህርት ቤት ሲሄድ ጋዜጣውን አምጥቼ ከቤት ሳይወጣ ከደረስኩበት እሰጠዋለሁ። ካላገኘሁት በበሩ ቀዳዳ ስር አስገብቼ ወደ ትምህርት ቤት እሄዳለሁ። አንድ ቀን ቤቱ ሲሄድ በሩ ቁልፍ ነው። ወደ ስራ ስለሄደ ጋዜጣውን በስር አስገብቼ ልሄድ ስል አካባቢውን ሲቃኙ የነበሩ ካድሬዎች መጡና ምን እያረክ ነው አሉኝ። ጋዜጣ እያስገባው ነው። ለማን ነው? ስሙን ነገርኳቸው። ጓደኛ ነው? አዎ። የት ነው የምትተዋወቁት? ኳስ ተጫዋች ስለሆነ አቋርጠውት ጋዜጣ ነው መልእክት ነው በቀዳዳ ያስገባው። የምን መልእክት? እሱን አንተ ነው የምታውቀው። እኔ ጋዜጣ ነው ያስገባሁት። ተከፍቶ እናየዋለን። በሩ ተሰበረና ሲታይ አዲስ ዘመን ጋዜጣ ነው። አንደኛው ካድሬ ትምህርት ቤት ለምንተዋወቅ ጋዜጣ የምታመላልስለት ሰው ቀንደኛ ይሃፋ ነው። አዲስ አበባ የመጣውም ለዚህ ስራ ነው። አሁን እስር ቤት ይገኛል። ከዚህ በኋላ ከሱ ጋር ባትገጥ ይሻላል አለኝ። የተወሰነ ጊዜ በኋላ እስረኞች ሲለቀቁ ይህን ተጫዋች ተፈታ። ወዲያውኑ አዲስ አበባ ተመለሰ። የአሰልጣኝነት ኮርስ ወስዶ በአዲስ አበባ ትልልቅ ክለቦችን እነ ቡና፣ መድህንን ሳይቀር ከማሰልጠኑ ሌላ በተለያየ ጊዜም ብሔራዊ ቡድኑን ይዟል። ከባንክ ኮርፖሬሽኑ በኋላ የሻሸመኔን እስር ቤቶች ካጠበቡት መካከል አብዛኛዎቹ ኳስ ተጫዋቾች ነበሩ። ዝነኛ የነበረው የገሞራው ቡድን ተጫዋቾች ታሰሩ። ተጫዋቾቹ ብቻ ሳይሆኑ አመራሮቹ ተያዙ፣ ተገረፉ፣ ቡድኑም ፈረሰ። ሌሎችም ትልልቅ ክለቦች ተጫዋቾቻቸው ታሰሩ፣ ጠፉ። በዚህ የተነሳ ክለቦችም ፈረሱ። የሞቀውም ውድድር መቀዝቀዝ ብቻ ሳይሆን ተኖ ጠፋ። አብዛኛዎቹ ክለቦች ኢህአፓ ያቋቋማቸው ናቸው በሚል ተመልሰው ያለመንሰራራታቸው ብቻ ሳይሆን ስማቸውም እንዳይነሳ ተደረገ። ሐዋሳ ዝነኛ የነበረው የሐይቅ ቡድንም ተጫዋቾቹ ታሰሩ፣ አንዳንዶቹ ተገደሉ፣ ሌሎች አገር ጥለው ጠፉ። እዚያ በኋላ ሐይቅ ሲባል አሳ ያለበት ወንዝ ብቻ ነው ያለው። የባንክ ኦፕሬሽን የሻሸመኔን ስፖርት ጥርግርግ አድርጎ በላው። ምናልባት ዘበኛው ባያመልጥ ኑሮ ያለምንም ኮሽታ ኦፕሬሽኑ ይጠናቀቅ ነበር። ኦፕሬሽኑ በሰላም ቢጠናቀቅ ብሩን ማን እንደወሰደውም አይታወቅም ነበር። ሰውም አይሞትም። ነገሩ ካልታወቀ ተጫዋቾቹም አይያዙም፣ አይገደሉም፣ አይሸሹም፣ ክለቦቹም አይፈርሱም። ግን ሁሉም ነገር እንዳልነበረ ሆነ። ሻሸመኔ አልፎ ሐዋሳና ይርጋለም የነበሩ ቡድኖች አንዳንዶቹ በኦፕሬሽኑ ላይ በመሳተፋቸው ከኢህአፓ ጋር በተያያዘ ፈረሱ። በተለይ ሐይቅና ትራንስፖርት የሚያስቆጩ ነበሩ። ከዚያ በኋላ የመጡ ቡድኖች ፉክክራቸው ቀዝቃዛና የማይስብ ነበር። ከዚያ በኋላ የመጡ ቡድኖች ፉክክራቸው ቀዝቃዛና የማይስብ ነበር። አሁንም በሻሸመኔ በነገሞራው ጊዜ የነበረውን የቡድኖችን ፉክክርና የተጫዋቾችን ጥራት የሚተካው አልተገኘም። ኦፕሬሽኑ ሁሉንም ነገር ጠራረገው። አራዳ ከመስጊዱ ከፍ ብሎ ከሚገኙት ቤቶች ባንደኛው ግቢ ውስጥ ሰዎች ተሰብስበው ይጫወታሉ። ቤቱ የወይዘሮ ማግኔቴ ነው። ቤተሰቡ ምሳ ለመብላት ቢፈልጉም አንድ ሰው እየጠበቁ ነው። የሚጠበቀው ሰው ኳስ ሜዳ ነው ያለው። አርቢትሩ የቀበሌ ውድድር ለመዳኘት ከቤት የወጣው ጠዋት ነው። እሱ የተመደበው ባንደኛው ጨዋታ ላይ ነው። ሁለተኛውን ግጥሚያ ሳያይ ወደ ቤት ለመሄድ ተዘጋጀ። ለቤተሰቡም እመጣለሁ ባለበት ሰዓት መድረስ ይኖርበታል። ደግሞም እንግዳ ቤት ውስጥ ስለቀጠረ በቶሎ መገኘት አለበት። ነገር ግን የሁለተኛው ግጥሚያ አርቢትር ስለቀረ ይህን ሸፍኖ እንዲያጫውት ለመኑት። ሙያውን ይወደዋል። ደግሞም ሞትን የመሰለ ነገር ያስፈሳው ስለሆነ እንደ ባለውለታ ይቆጥረዋል። ስለደከመው መሃል ዳኝነቱን ለሌላ ሰው ሰጥቶ እሱ በመስመር ዳኝነት ተመደበ። ተወዳዳሪዎቹ አብዛኞቹ ተማሪዎች ናቸው። በትንሹም በትልቁም ጭቅጭቅ ነው። ጨዋታው በሰላም ሂዶ ከረፍት በኋላ የመሃል ዳኛው በሰጠው ሪኮሬ ውዝግብ ተነሳ። ዳኛውን አዋከቡት። በእጅ የተነሳ ኳስ ነው። መስመር ዳኛው ይጠየቅም ብለው ወደ ረዳቱ እየተጓተቱ መጡ። እነሱ ሳይሰሙ እንዲነግረው ነው የፈለገው። ተጫዋቾቹ ግን እንደ ንብ ሰጥተውበት ነው ወደ ረዳቱ የመጡት። ዋና ዳኛው ለረዳቱ ነክቷል አልነካም አለው። አልነካም። እርግጠኛ ነህ? እኔ መንካቱን አላየሁም። ዳኛው ውሳኔውን ከማሳወቁ በፊት የዚያኛው ቡድን ተጫዋቾች ረዳቱን ከበቡት፣ አዋከቡት። የማትረባ ጉቦኛ፣ ሌባ፣ ቀጣፊ አንተም ብሎ ደግሞ ዳኛ የስድብ አይነት አወረዱበት። ጨዋታው በጭቅጭቅ ተቋረጠ። መቋረጥ ብቻ ሳይሆን ለድብድብ በሚጋብዝ ሁኔታ ድንጋይ መወራወር ሲጀመር ዳኛውና ረዳቱ ከለላ ያዙ። ረዳቱ በሰጠው አወዛጋቢ ውሳኔ ጨዋታው ቢቋረጥም ቶሎ ወደ ቤት ሄደ። የረዳቱ ቤት ከሜዳው ቅርብ ነው፣ 100 ሜትር ቢሆን ነው። በመቆየቱ እንግዳውን ቤተሰቡን ይቅርታ ጠይቆ ገበታው ላይ ተሰየመ። ምግብ ላይ ከነ ቤተሰቡ እንደተቀመጠ ከውጭ ስሙ ሲጠራ ሰማ። ሰራተኛዋ ወጣችና አየች፣ ተመልሳ መጣች። ረዳት ዳኛው ምንድን ነው አላት። ጀማሉን እያሉ ነው። እኔ? አዎ። ጀማሉ ወጥቶ ሊመለከት ሲል የሰዎችን መብዛት ያየ አንድ ሰው ከምግቡ ላይ ተነስቶ ወደ ውጭ ወጣ። ብዛት ያላቸው ወጣቶች በር ላይ ተሰብስበዋል። ቤተሰቡ እንዲህ ሰው በዛ ብሎ ሲመጣ አይወዱም። ከ15 ዓመት በፊት ሰዎች እንደዚህ ተንጋግተው መጥተው ነው ቤቱ ተከቦ ጀማሉ በታጣቂዎች እየተነዳ የሄደው። አሁን ደግሞ እነዚህ ምን ፈልገው ነው የመጡት ብለው አሰቡ። ጀማሉ ወደ ውጭ ወጣ። ተጫዋቾቹ ናቸው። ምን ነው በሰላም አላቸው። ቴቴራው ምን? ጋሼ ቴቴራውን ሳይሰጡን ሄዱ። ይቅርታ። የአንደኛውን ክለብ ቴቴራ ሳይሰጣቸው ስለመጣ ነው ቤቱ ድረስ ተከስ ያሉት። ከኪሱ ውስጥ አውጥቶ ሰጣቸው። ቴቴራውን ከተቀበሉ በኋላ ግን ጥሩ ዳኛ አይደሉም ብለው ሄዱ። ነገሩ አሳቀው። የከርቸሌው ሪጎሬ ትዝ አለው። ወደ ውስጥ ከገባ በኋላ አንደኛው የቤተሰቡ አባል አስደነገጡኝ እኮ አለ። ለምን? እንደ ያኔው መስሎኝ እኮ ነው። እሱ ሌላ ጉዳይ ነው። አሁን የተጀመረው ወሬ የሚቋረጥ አልነበረም። እዚያን ወቅት የተፈጠረውን ሁኔታ አስታወሰ። ወሬን ወሬ እየወለደ ጀማሉን ጠቁመውበታል ስለተባሉት ሰዎች አወሩ። ስለ አዲቴና ታታ ጉዳይ ተነሳና ተጫወቱ። አንዱን ሲያነሱ ሌላውን ሲጥሉ ብዙ ተጫወቱ።